ፕሮፌሰር ዮናስ ይሄን የተነከረ ስሜት ዛሬ በኢትዮጵያ ውስጥ ቡድን የለየ እንቅስቃሴ ከሚታይባቸው ሁኔታዎች ጋር እናዛምዳለን። በጣም ጥልቅ የሚባል ስሜት አንዳንዶች በሚሰሩት ስራ ውስጥም ይገለጻል። የህብረት ሙያ ውስጥ ያለ ሰው ሌላውን ነገር በሙሉ እስኪረሳ ድረስ የሚሄድበት አለ። ወይንም አንድ በጎ ነገር ለማድረግ ራስን እስከ መጉዳት የሚኬድበት ቀናውን እናስቀድምና ጥልቅ ስሜት ለመልካም ነገርም እንኳን ሲሆን እንዴት ነው ይያል ያለበት? በርግጥ ያሳስባል።
ትክክል። ጥሩ ነጥብ ነው ያነሳኸው አሉላ። ጥልቅ ስሜት ብዙ ስነ ጽሑፍ አውጥቶልናል፣ ብዙ ሙዚቃ ገጥሞልናል እና የሚውልበት ለምን አላማ ዋለ ነው ዋናው። እና ይሄንን ደግሞ በዚህ ላይ ብዙ ጥናት ተደርጓል። በእንግሊዘኛ ABC ሞዴል ወይም ሀለሀ ብለን ብንወስደው ሀ አንድ ሰው እንበል አንድ ከባድ የኑሮ ፈተና አጋጥመው እንበል። ለምሳሌ 100 ሰዎች ከስራ ተባረሩ እንበል። ኤ በእንግሊዝኛ ወይም ፋ እንበለው፣ ይሄ አድቨርስ ኢቨንት ወይም የኑሮ ፈተና ከባድ የኑሮ ችግር ብለን እንወስዳለን። ከዛ ይሄ የሚያስከትለው ደግሞ በእንግሊዝኛ ሲ ኮንሲኩዌንስ፣ በአማርኛችን ደግሞ ሀመሮሃ ከባድ የኑሮ ፈተና። ከስራ መባረር አንድ ሰው ላይ የሚያስከትለው የስሜት አይነት አለ። አንዳር ግን 100 ሰው ከስራ ቢባረር 100ውም ከባድ ድብርት ውስጥ ይገባል ማለት አይደለም። 100 ከልክ ያለፈ እንደ ግስላ በንዴት የሚገድል ስሜት ውስጥ ይገባል ማለት አይደለም። እና ይለያያል። የ100 ሰዎች ከ100 ውስጥ 10ሩ ምናልባት አይ እኔ ድሮም ቢሆን እንደው የማስተርስ ዲግሪን ቀጥዬ ወደ ዶክተሬት ሄዳለሁ ብዬ የተውኩትን እንዲያም ወደዛ መለሳለሁ ስራው አዘናግቶ የነበረ ብሎ የሚወስዱ አሉ።
በቀና ሊወስዱትና ወደሚያዋጣቸው መንገድ ሊወስዱ የሚችሉ አሉ።
አዎ፣ በእርግጥ ለአንድ ሁለት ቀን መናደዳቸው አይቀርም። ከዛ በኋላ ግን ወዲያውኑ ተመልሰው ወደ መደበኛ ሀሳባቸው ገብተው ኑሯቸውን ለመቀየሪያ እንደ ጥሩ አጋጣሚ የሚወስዱት አሉ። ሌሎች ደግሞ አለቀ፣ ይሄ የዓለም መጨረሻ ነው፣ ይሄን ስራ አጣው ማለት ምንም ተስፋ የለኝም፣ ይሄ ያለቀ ነገር ነው፣ ምንም ማድረግ አልችልም፣ ከዚህ በኋላ ተዘግቷል ብለው መኖራቸውን እስኪጠሉ የሚደርሱ ሊሆኑ ይችላሉ። አንድ 10ሩ እንደሱ ሊሰማቸው ይችላል። እና ሌሎቹ ደግሞ አይ ይሄን ከስራ እንደወጣ ያደረገው ሰውዬ ወይም ቡድን እከሌ ወይም እነከሌ ናቸው ብለው ጠመንጃውን ይወለውላል። ይሄ ደግሞ ሌላው የንዴት ከልክ ያለፈ ንዴት ነው። ስለዚህ ይሄ ምን ያሳየናል? 100 ሰዎች ላይ አንድ ከባድ የኑሮ ፈተና በሚደርስበት ጊዜ ሁሉም አንድ አይነት የስሜት አይነት አያሳዩ። ይህንን ልዩነት ያመጣው ምንድን ነው ከተባለ ኤ በአድቨርስ ኢቨንት እና ሲ በኢሞሽናል ኮንሲኩዌንስ መሀል፣ በኑሮ ፈተና እና በከባድ የስሜት ውጤት መሀል ቢ አለ። ቢ ወይም ለብሊፍ፣ የአንድ ሰው ከባድ የኑሮ ፈተና ሲያጋጥመው ያንን የኑሮ ፈተና የሚመለከትበት የሚመዝንበት የሚተረጉምበት አመለካከት ቢ ቢሊፍ ወይም ቲንኪንግ አስተሳሰብ የሁለቱን ግንኙነት የከባዱን ፈተና እና በስሜት ውጤት መሀል ያለውን ሞዴሬት ያደርጋል። ማለትም በሁለቱ መሀል ሆኖ የስሜቱን መጠን የሚለካው ያ ነው። ለምሳሌ አንድ ሰው ከስራ ሲባረር ከባድ ፈተና ደረሰበት። አንዱ የለም ጥሩ አጋጣሚ ነው ይሄ ዶክተሬቴን ለመቀጥልበት እድል ይሰጠኛል ካለ ይሄ የሰውየው ትርጉም አሰጣጡ ኢንተርፕሪቴሽን እንግዲህ ይሄ ነው ማለት ነው። ሌላኛው ግን የለም ከዚህ ስራ ከወጣሁ ሌላ ምንም ተስፋ የለኝም ካለ ይሄ ሌላው አመለካከት ነው። ስለዚህ ለዚህ ነው ABC ሞዴል ይሉታል ፈረንጆቹ። በከባድ ፈተና ለዓለም ለአካባቢያችን ያለን አመለካከት ቢ፣ ሲ ደግሞ የስሜቱ አይነት። በእነዚህ ሶስቱ መሀል ያለው ግንኙነት ብዙ ሰዎች አጥንተውታል። አልበርት ኤሊስ የሚባሉ ከኒውዮርክ፣ አሮን ቤክ የሚባሉ ከፔንሲልቬኒያ ብዙ ጽሁፎች ይህንን ደግሞ ወደ ኒውሮሳይንስ ወስደው ብዙ ምርምር የሚደረግበታል። እና በእርግጥ እኔ የምናገረው በግለሰብ ደረጃ ነው። አንተ በጋዜጠኝነትህ ሰፋ አድርገህ ልታየው ትችላለህ። እና በከባድ የኑሮ ፈተና የአንድ ሰው አመለካከት ፈተናን በሚመለከት ያለው አስተሳሰብ እና የስሜቱ መጠንና ጥልቀት እዚህ በሶስቱ መሃል ብዙ ግንኙነት እንዳለ እናካለን።
መልካም ፕሮፌሰር ዮናስ፣ አንዳንዶችን ነገሮች ፈታፈታ አድርገን ለአድማጮቻችን ከገዛ ራሳቸው አጋጣሚዎችና ሁኔታ በዙሪያቸው ካሉ ነገሮች ጋር ቀደም ብዬ በመንደርደሪያ እንደጠቆምኩት ደግሞ በአገር ደረጃ ብዙዎች የሚጋሩት ስሜት ሲሆንና ያ ስሜት የሚግለበለብን በለው ብዙም ቆም ብሎ የማሰብ እድል ሳይኖር በዛ ስሜት ተገፋፍቶ ተመርቶ እርምጃው ሲወሰድ ከሚያመጣቸው ሁኔታዎች ጋር ለብዙዎች በሚጠቅም መልኩ ልናዛምድ እንሞክራለን። መሰረታዊ ጥያቄዎች ግን ላስቀድም። አንድ ወደ ኋላ ይመልሰንና ይሄ ስሜት በሚል አንድ ቃል የምንገልጸው ሰዎች የተሰማቸውን ነገር ለመለያነት የምንጠቀምበት በስሜት ህዋሶቻችን የሚገለጸውንም ሊጨምር ይችላል። በራሱ በስነ አእምሮ ዓለም እንደምን ለሌሎች ሊተረጎም ይችላል? ስሜት ምንድን ነው ቢባል እንዴት አድርገን ልንገልጸው እንችላለን? የሚቀጥለው ጥያቄ እርሶ ረጅም ጊዜ ያጠኑትንም ጉዳይ ይመለከታል። ወደ እሱ እንዲወስደን እናርግ።
እንግዲህ ስሜት ወይም ኢሞሽን በእንግሊዘኛ ቋንቋ፣ ይሄ በየአገሩ በሁሉም ባህል እንዴት አይነት ስሜቶች አሉ የሚለው ብዙ አጥንተዋል አንትሮፖሎጂስቶች፣ የተለያዩ ሰዎች። እና ይህንን ያጠኑት የሰውን ፊት በማየት ነው። አንዱ የተጠናው አንድ ሰው ደስ ሲለው ፊቱ ላይ የሚታይ ነገር አለ፣ ሲያዝን ፊቱ ላይ የሚታይ ነገር አለ፣ ወይም ፊቷ ላይ ይታያል። ሲከፋው፣ ስትናደድ ወይም ሲናደድ አንድ ሰው ፊቱ ላይ ወይም ፊቷ ላይ የሚታይ ነገር አለ። ይህንን ፌሻል ኤክስፕሬሽን የፊት ላይ ያለውን ሁኔታ በማየት አንድ አራት አምስት የሚሆኑ ስሜቶች መሰረታዊ ስሜቶች ተብሎ የሚታወቁ አሉ በጥናት ተደርገው። እና ያው ጥላቻ፣ ደስታ፣ ሐዘን እና እነዚህ ነገሮች ከሰው ልጅ ለመኖር ለምሳሌ አሁን የስጋት ስሜት ለኑሮ ለሰርቫይቫል ያስፈልግ ነበረ ነው የምልህ። አሁን ለምሳሌ እንበል አንዳንድ ሰዎች በደንብ እየተዝናኑ እያሉ በቃ ኑሯቸው ተስተካክሎ ሁሉ ነገር መስመር ይዞላቸው እየሄደ ውሃ ዳር እየተዝናኑ በድንገት እንደ መብረቅ የሚመታ ከፍተኛ የሆነ የጭንቀት ስሜት ውስጥ ይገባሉ። አሁን ፕሮፌሰር ስቲፈን ሄይዝ በቴድ ቶክ ላይ ያቀረቡት አለ። ራሳቸው ያ ፈተና እዛ ውስጥ ይህንን ስሜት ያጠኑ ሰው ራሳቸው ይሄ ችግር ነበራቸው በድንገት ልባቸው በጣም ይመታል፣ የዓለም መጨረሻ ሆኖ የሚሰማቸው በድንገት ከባድ የሚያደው የሚያጥለቀልቅ የፍርሃት ስሜት ውስጥ ይገባሉ። እና ይሄ በፈረንጆቹ ፓኒክ አታክ የሚባለው ይሄ ችግር ነበራቸው ፕሮፌሰር ስቲቨን ሄይዝ በአደባባይ የተናገሩት ነው። እና ምንድን ነው በእሳቸውም በሌሎችም ጥናት የተረዳ ነው የሰው ልጅ ለምሳሌ አሁን ኑሮው ደረጃ ጥሩ ባልነበረ ጊዜ ለምሳሌ እንደው አንበሳውም ጅቡም ያለበት ጫካ አካባቢ በሚኖርበት ጊዜ ይሄ ድንገት ፍላይት ኦር ፋይት ደንብሮ ደንግጦ ለማምለጥ የሚመጣ ስሜት
በደመ ነፍስ የሚመስል ምላሽ ነው። በዚያው ቅጽበት የሚሰማ
ልክ ነው። ከሱ ሮጦ ለማምለጥ ይጠቅማል። አንዳንድ ሰው እንዴት ብዬ ግርግዳውን እንደዘለልኩት አላውቅም፣ ወታደሮቹ ሲያሳድዱኝ ትልቅ ግርግዳ ዘልዬ ከአንዱ አጥር ወጥቻለሁ የሚሉ ሰዎች ያጋጠሙኝ አሉ። እና ይሄ ፍላይት ኦር ፋይት ለመዳን እና ራስን ለመጠበቅ ሰውነታችን ተፈጥሮ ያዘጋጀችው ነገር ነው። ነገር ግን አገር ሰላም ሆኖ ይሄ ስሜት ሲመጣ ነው እንግዲህ እንደ ችግር የሚሆነው። ይሄ ፓኒክ ዲስኦርደር የሚባለው ፕሮፌሰር ስቲቨን ሄይስ የሚገልጹት እና ስሜት ብዙ ጥቅም አለው። አንዳንዴም ምልክት ነው አንድ ነገር እየተካሄደ እንዳለ እና እርምጃ እንድንወስድ የሚያበረታታ ነው። ለምሳሌ አሁን ፈተና በምንወስድበት አካባቢ ፈተና የዛሬ ሳምንት ኖሮ ሰሞኑን እንደ ዝም ብዬ አስረሽ ምቹ ላድርግ ቢል አንድ ሰው ውስጡ ሊቆረቁረዋል። ስጋት ሌሊት እንቅልፉ ሊቀሰቅሰው ይችላል። ይሄ ምልክት ነው እንዲያጠና ግለሰብ ወይም እንድታጠና። ዩኒቨርሲቲ ተማሪ ከሆነ የለም እስቲ እንደው ለአንድ ሳምንት ቤተጻፍት እየሄድኩ ለስራ። ሌላው ደግሞ ምናልባትም ብዙ ሰዓት ከመቀመጥ ቁጭ ብሎ ከማጥናት የጭንቀት ስሜት ሲመጣ ኦኬ፣ ይሄ ስሜት ምልክቱ ምናልባት የእጅ ስፖርት እንድሰራ ምልክት እየሰጠኝ ነው። እንደዚህ አይነት ነገሮች አስፈላጊም ሊሆን ይችላል። እና ይሄ ተፈጥሮ ድለችን ነው እና በእንግሊዝኛ ደብል ኤጅ ስዎርድ ይባላል።
በሁለቱም በኩል ይቆርጣል።
መጠቀማም መጥፊያም ሊሆን ይችላል ማለት ነው።
መልካም የስሜትን ተፈጥሮና ጠባይ እንዲሁም ፋይዳ አብራርተውልናል ፕሮፌሰር ዮናስ። ስሜት እንደው በተራ ሰው እይታ ከሩቁ ስናየው ከምክንያት ከግንዛቤ ከውቀት ተለይቶ በራሱ በሚሰማን ነገር ብቻ የሚገለጽ አድርገን እናየዋለን። ባንድ ወገን እርሶ የመመረቂያ ጽሑፎን ጨምሮ ገፋ ያደረጉበትን ጭብጥ እዚህ ጋር ላመጣ ነው። በእንግሊዘኛው አጠራር ኢሞሽናል ኢንተለጀንስ የሚባለው አንድ ሰው ጥልቅ ስሜቱን መጀመሪያ ለራሱ በቅጡ የሚረዳበት ለሌሎች የሚገልጽበትና የሚቆጣጠርበትን ችሎታ ስናስብ መጀመሪያ ላይ ያልነውን ስሜት ከምክንያትና ከግንዛቤ ከውቀት ውጪ የሚመስለውን ነገር ለየት ያለ ገጽታ ያላብሰዋል። እንዲያውም በስሜት ግንዛቤ ጥልቅ የሆነ ውቀት ማዳበር የሰው ልጅ እድገት ወይም ርቀት አንዱ እመርታ ተደርጎ የሚወሰዳልና እስኪ ለሁላችንም ቅርብ በሚሆን መንገድ ያስረዱን። ምንድን ነው ይሄ? በእንግሊዘኛው አጠራር ነው በብዛት የሚታወቀውና ኢሞሽናል ኢንተለጀንስ ወይም የስሜት ልቀት እንበለው በረቀቀ ሁኔታ ስሜትን የመቆጣጠር የመረዳት የመግለጽ ዝንባሌ።
እሱ ንጉስ ሰለሞን ሳይገልጹት አልቀረም። ይሄንን አገር ከገዛ ራሱን የገዛ ይበልጣል የሚል ሳቸው ናቸው ስለተናገሩ ይባላል። ይሄ እንግዲህ ቅድም እንዳልኩ ኤቢሲ ማለትም ቢ የሚባለው ለአንድ ሰው ያለው አመለካከት፣ አስተሳሰብ፣ እምነቱ ቢ በሚባለው ውስጥ የሚጠቃለለው እሱ ነው። ይሄ እንግዲህ ከተለያየ ከአስተዳደግ፣ ከሃይማኖት፣ ከትምህርት፣ ከጓደኞች በተለያየ ሁኔታ አንድ ሰው እንግዲህ ኮግኒቲቭ ትራያድ ይሉታል ሳይኮሎጂስቶች። አንደኛው ስለ ራስ ያለው አመለካከት፣ ሁለተኛ ስለ ሌሎች ሰዎች ያለው አመለካከት፣ ሶስተኛ ስለ ዓለም ያለው አመለካከት። እነዚህ ሶስቱ አመለካከቶች አንድ ሰው ምን ያክል ስሜቱን መቆጣጠር ይችላል፣ ስሜቱን ለቁም ነገር ማዋል ይችላል አይችልም የሚለውን የሚወስኑት እነዚህ ናቸው። ለምሳሌ አሁን አንድ ሰው ለራሱ ያለው አመለካከት ራሱን በጣም እንደው እያናናቀ እና እኔ ማረባ ነኝ፣ እንደው ከንቱ ሰው ነኝ፣ ምንም ነገር ማድረግ አልችልም የሚል አመለካከት ካለው ብዙ ጊዜ ያ ግለሰብ ለከባድ የድብርት በሽታ ይጋለጣል ማለት ነው። አንድ ሰው ደግሞ ስለ ራሱ እኔ ከማንም በላይ ነኝ፣ ሌላው ሁሉ እኔ ባልኩት መንገድ መሄድ አለበት፣ እኔ ያልኩት የእግዚአብሔር ቃል ነው የሚል ከሆነ በእርግጥ ከልክ በላይ አልፎ ናፖሊዮን ነኝ ኢየሱስ ነኝ ካለ እሱ በሽታ መልክ
ሌላ ሀብም ይሆናል።
ግን ከዛ በመለስ ከመጠን በላይ የተጋነነ አመለካከት ለራሱ ካለው አንድ ሰው አንድ ይሄ። ሌላው ደግሞ ሌሎችን በሚመለከት ሁልጊዜ ሌሎች ሰዎች ላይ ፕሮጀክሽን ማለትም ሌላ ሰው ላይ የማላከክ ሁሉን ነገር ያብዬን ወደሚዬ ማላከክ እንደዛ አይነት በባህሪ ይሄ አመለካከት አለ። ሌላው ደግሞ ይቺ ዓለም መጥፎ ናት፣ አጥፊ ናት የሚል አመለካከት ካለ የሰውየውን ስሜት ትል ይለዋል ማለት ነው። በእርግጥ ጥሩ ነቱ በዚህ በዩቲዩብ አሁን ያለው ብዙ ደስ ይለኛል እና የአንዳንዶቹን ሰዎች እርጋታም አያለው። በጣም ከባድ ፈተና ውስጥ ሆነው ከባድ ችግር ውስጥ ሆነው በተረጋጋ መንገድ ነገሮችን ሲመዝኑ ሳለ እና ይሄ እንግዲህ የሰውየው አመለካከት ይወስናል ስሜትን መቆጣጠር። እውነት ለመናገር ግን ምን ይላሉ አንዳንድ ተመራማሪዎች፣ እያንዳንዱ ሰው የተወሰነ መጥፎ ነገር፣ የተወሰነ ጥሩ፣ አብዛኛውን ጊዜ ደግሞ መጥፎም ጥሩ ያልሆነ ነገር ሊያደርግ ይችላል። ግን በአብላጫው አንድ ሰው ስሜቱን ለጥሩ አላማ ተገዢ ማድረግ እንዳልኩ ሶስት ነገሮች ለዓለም፣ ለሌሎች እና ለራስ ያለው አመለካከት እነዚህ ጥሩ መሰረት ያላቸው ከሆኑ ብዙ ጊዜ ለሰውየውም፣ ለጎረቤቱም፣ ለቤተሰቡም ምናልባትም ለህብረተሰቡም ጥሩ ይሆናል ብዬ ገምታለሁ።
መልካም። ለማህበረሰብ ደህንነት ጭምር አስፈላጊ የሆነው ድረስ እንዴት እንደሚሄድ ተመልክተዋል። የስሜትና የጠባይ መቃወስን ይበልጡን በህመምነት የሚፈረጀውን በስፋት እንመለከታለን። የታወቀ የስሜት ሁኔታ ስሜት ይታረቃል ይባላል። ይታረቃል ወይ ይታከማል ወይ? ይሄ መጋጋል የሚታይበት ሁኔታስ እንዴት ነው መያዝ ያለበት የሚሉትን ደግሞ በተከታታይ ውይይቶቻችን እንመለከታለን። ፕሮፌሰር ዮናስ እንዳለ ገዳ የስሜት ጉዳይ ብዙዎችን የሚኮረኩር በያሉበት ሌሎችን የሚያወያይ ይመስለኛል። ቀደም ብዬ የተቋቋምኳቸውን ቀሪ ጭብጦቻችን ይዘን እንመለሳለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አብሮ ይስጥልኝ። ደስ ይለኛል ያለኝን እውቀት ማካፈል።